መሰረተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተለይ እንደምን አመሻችሁ ቋንቋችቻችን ዛሬ እሁድ መጋቢት 3 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
እሁድ መጋቢት 3 ቀን 1195 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከመቼ?
የሳምንቱን ዋና ዋና ዜናዎች የምንተነትንበት የፍካሬ ዜና ፕሮግራማችን በቅድሚያ ይቀርባል። በማስከተልም በአሳለፍነው ሳምንት ተላልፈው የነበሩ የፍኖተ ዲሞክራሲ ሀብታዎችን በድጋሚ አቅርበን የመጀመሪያው ክፍል ዝግጅታችን ይጠናቀቃል።
ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን።
ኢትዮጵያን አፍርሶ ኦሮሞማን የመገንባት ዘመቻ አዲስ አበባን በማፈራረስ መጀመሩ ታወቀ። ይህ አርመኔ አገዛዝ ኢትዮጵያን በስልት የማፈራረሱን ቅዠት በምዕራፍ ከፋፍሎ በማን አለብኝነት እሳት እየጫረ የንጹሃንን ደም እያፈሰሰ ቤት መንደርና ከተማ ያፈረሰ በሚሊዮኖች ያፈነቀለ ባንኮች እየተዘረፉና እያዘረፉ የኢትዮጵያን አንድነት መልከት የሆነው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን እየከፋፈሉ የዓለም ጥቁር ህዝብ ኩራት የሆነውና የጀግንነት ተምሳሌነቱ ዛሬም ድረስ የታሪክ ተማራማሪዎችን ለጥናት እየጋበዘ የሚገኘው የአድዋ በዓልን እያድበሰበሱ የበዓሉ ባለቤትነትን ለኦሮሞማው መከላከያ እየሰጡ ቤት አፍርሶ ህዝብን በትኖ በህዝብን ባና መከራ ላይ መናፈሻ እየገነቡ የትምርተን ማጅራት በመምታት ኢትዮጵያን በ21ኛው ክፍለ ዘመን ማህይም ብዛት ቀዳሚ ከሆኑ አገራት ተርታ ያሰለፉ ኢትዮጵያን ለማፍረስ የአማራ ህዝብን ያሸበሩ ወዘተ በስልት በየዕለቱ በተግባር እየተፈጸመ ይገኛል። ሰሞኑን በአዲስ አበባ ባለ 3 ጎማ ባጃጅ በመባል የሚጠሩ ታክሲዎች እንቅስቃሴ እንዲያቆሙ በድንገት መወሰኑ በብዙ ሺዎች የሚቆጠሩ ቤተሰቦችን ላሰቃቂ ረሃብ ሊዳርግ እንደሚችል ብዙዎች ያስረዳሉ። የውሳኔ ሊተላለፍ የቻለበት ምክንያት አብዛኛው የባጃጅ ሾፌር አማራ በመሆኑ የአማራ ህዝብ ብዛትን ከአዲስ አበባ ለመቀነስ አሁን በታክሲ አገልግሎት ስራ ላይ የሚገኙትን ባጃጆች ከስራ ውጪ በማድረግ ባሸባሪ ቄሮዎች እንዲተኩ ለማድረግ መሆኑን ከውስጣቦቆች ከተገኙ መረጃ ለመረዳት ተችሏል። ትላንት ቀዳሜ አዲስ አበባ ከአፍንጮበር እስከ ሪበከንቱ በወንዙ ዳርቻዎች መናፈሻ በመስራት ስም ወደ 10000 የሚጠጉ ነዋሪዎች በግዳጅ እንዲነሱ የተወሰነውን ተግባራዊ ለማድረግ ነዋሪዎች በየቤቶቻቸው እንዳሉ የቤቶቻቸው ጣሪያዎች በላያቸው ላይ እየፈረሰ በአጣዳፊ ለቀው እንዲወጡ መደረጉም የአብይን ግራዚያኒነት ያገዛዙን ፋሽስትነት የሚያሳይ ነው የሚለው በርካቶችን ማስማማቱ ታውቋል። ከዚህ በተጨማሪም የአዲስ አበባ ህዝብ በመረጥና በብሶት ከተማዋን እየለቀቀ እንዲሄድ ለማድረግ ከጎጃም ወደ አዲስ አበባ የሚገባውን እህል እንዳይገባ እየተደረገ በመሆኑ ያንድ ኩንታል ጤፍ ዋጋ በአሁን ወቅት ከ9000 እስከ 11000 ብር እየተሸጠ መሆኑ ተረጋግጧል። ይህ እህል ወደ ከተማዋ እንዳይገባ የመከልከል ዘመቻን ተከትሎ በተለያዩ አካባቢዎች በሽብር ድርጊት አስተማርተዋቸው የነበሩና ባሰቃቂ የንጹሃን ግድያዎችና ጭፍጨፋዎች ቀጥተኛ ተሳትፎ የነበራቸውን በማህበር በማደራጀትና ገንዘብ በመመደብ የእህል የጥራጥሪ ያትክልትና የፍራፍሬ አቅራቢዎች ተደርገው በየአደባባዩ በነጋዴነት መሰማራታቸው የአዲስ አበባ የህዝብ ብዛትን በስልት ለመቀየር ከተያዙ ስልቶች አንዱ መሆኑ ይነገራል። የበርካታ መስሪያ ቤቶች ሰራተኞች ከጠበቃ ሰራተኞች አንስቶ እስከ ስራ አስፈጻሚው በአሸባሪ ቀሮች መሞላቱ አንዱ የዘመቻው አካል መሆኑም እየተሰማ ነው። የአዲስ አበባ ነዋሪዎች በውሃ ጥረት በኑሮ ውድነት በቤት ኪራይ ሰማይ መውጣት በልጆች የትምህርት ቤት ክፍያ በማጓጓዣ ታሪፍ ንረት በስለላ መዋቅር ዋፈና ወዘተ ቁም ስቅሉን እያሳዩት የህል ወደ ከተማ እንዳይገባ መከልከል በህዝብን በችጋር አሰቃይቶ ሰውነቱን አመንምኖ ለቁራኛ በሽታዎች ዳርጎ መፍጨት መሆኑ ሊታወቅ ይገባዋል የሚለው አስተያየት በስፋት እየተሰራጨ ይገኛል። ለዚህ አብነቱ እየተደራጁ በጽናት መታገል መሆኑ በርካቶችን እያስማማ መሆኑም ታውቋል።
በከፍተኛ ሁኔታ እየጨመረ የመጣውን የኑሮ ውድነትና የኢንተርኔት ጉዳይ እቀባ ላይ የተፈጠረው ጫና ላይ አፋጣኝ መፍትሄ እንዲሰጥ ህዝባዊ ጥያቄ እየተነሳ ነው። በአዲስ አበባ ከተማ በየክፍለ ሀገሩ የሚገኙ ከተሞችና በተለያዩ ሀገራት አካባቢዎች የኑሮ ውድነቱ እየተባባሰ መምጣቱን አመላክቷል። የማህበረሰብ የቤት ኪራይ፣ የትራንስፖርት፣ የቁሳቁስ፣ የህክምና፣ የነዳጅ፣ የትምህርት ወጪዎች በከፍተኛ ሁኔታ ከመናራቸው አልፎ የለት ጉርሱን በአግባቡ እንዳያገኝ ተግዳሮት እየሆነበት ይገኛል። የኑሮ ውድነቱን ከሚያባብስ ምክንያቶች አንዱ በተለያዩ አካባቢዎች በሚከሰቱ ግጭቶች፣ በፖለቲካ ሽኩቻና የጥቂት ጠባቦች ከኛ ውጭ ላሳር በሚሉ አካላት ምክንያት የተለያዩ የማህበረሰብ ክፍሎች ማለትም አርሶ አደሮች፣ ነጋዴዎች፣ ባለሀብቶች እንዲሁም የመንግስት ሰራተኞችን ንብረታቸውን በመውደሙ እና ከአካባቢው እንዲፈናቀሉ በመደረጉ ነው። ይህም አምራችንና መስራች የሚችለውን የማህበረሰብ ክፍል ስራጥና እርዳታ ፈላጊ እንዲሆን ማድረጉ፣ በተለያዩ አካባቢዎች እየተከሰተ ያለው ድርቅ እርዳታ የሚፈልጉ የማህበረሰብ ክፍሎችን በመጨመሩና ተመጣጣኝ የሆነ የምግብ እህል አቅርቦት እንዳይኖር እያደረገ ነው። በሌላ በኩል በሁሉም የሀገሪቱ አካባቢዎች የስንዴና ጤፍ አምራች የሆነው አርሶ አደር ያመረተውን ምርት በቀጥታ ለሸማች ወይም ለተጠቃሚ ማቅረብ ማህበረሰብ እንዲቀርብ አለመደረጉ፣ አገዛዙ ባስቀመጠው ዋጋ ተመን መሰረት ለማህበሮች እንዲሸጡ መደረጉ፣ አምራቹ አርሶ አደር ከሸማቹ ጋር በቀጥታ ባለመገናኘቱና በነጻ ገበያ ተጠቃሚ ባለመሆኑ በማምረት ሂደቱ የሚያወጣቸውን ወጪዎች ማለትም ማዳበሪያና ዘር የገዛበትን ለመሸፈን እንኳን በቂ አለመሆኑ፣ ያመረተውን እህል ለገበያ ባለማውጣቱ የእህል አቅርቦት ችግር እንዲፈጠርና ማህበረሰቡ በተመጣጣኝ ዋጋ እህል መግዛት እንዳይችል እያደረገ ነው። ከእህል አቅርቦት ችግር በተጨማሪ ከውጭ የሚገቡ እቃዎች ላይ የዋጋ ጭማሪ መደረጉ፣ የገበያ ፍርሃት መዛባቱ፣ ይህም ማለት ለገበያ የሚቀርቡት እቃዎች ሆነ ሸቀጣሸቀጦች በተመጣጣነ መልኩ እኩል ተደራሽ አለመሆናቸው የኑሮ ውድነቱን አባብሶታል። በተጨማሪም የነዳጅ፣ የህክምና፣ የትምህርት ቤት ክፍያ፣ የቤት ኪራይ፣ ሸቀጣሸቀጥ እንዲሁም የትምህርት አገልግሎቶች ላይ በየጊዜው እየተደረገ ያለው የዋጋ ጭማሬ የኑሮ ውድነቱን እያባባሰ የመጣ ጉዳይ ሆኗል። በተያያዘም ከየካቲት 2 ቀን 2015 ዓ.ም ጀምሮ ቴሌግራም፣ ፌስቡክ እንዲሁም ሌሎች የትስስር ገጾች ላይ አገዛዙ ገደብ መጣሉ ይታወቃል። አሁንም ይህ ገደብ እንደቀጠለ በመሆኑ ሰዎች መረጃ የማግኘት፣ ሐሳብን በነጻነት የመግለጽ መብትን ገደብ የሚጥልና የሚጋፋ ከመሆኑም በተጨማሪ በሀገሪቱ ህዝብ ላይ ከፍተኛ ጉዳት እያደረሰ ነው። አገዛዙ በኢንተርኔት ግንኙነት የጣለው ገደብ ሚዲያዎች ስራቸውን በአግባቡ ለህዝብ ተደራሽ እንዳያደርጉ እንቅፋት የፈጠረ በመሆኑ ገደቡ ሊነሳ ይገባል የሚል ሐሳብ እየተነሳ ቢሆንም እስካሁን ግን ገደቡ ተጥሎ ይገኛል። ተጠቃሚዎችም ገበያ ላይ በተገኘ በማንኛውም ሌላ አማራጭ ለመጠቀም በመገደዳቸው ምክንያት የመረጃዎችን ደህንነት ጉዳይ አሳሳቢ ሁኔታ ላይ ጥሎታል ተብሏል። የኢትዮጵያ ጤና ባለሙያዎች ማህበር ለአገዛዙና ግብረ አበሮቹ ግልጽ ደብዳቤ ጻፉ። ማህበሩ በጻፈው በዚህ ደብዳቤ አስቸኳይ መፍትሄ የሚፈልጉ የጤና ባለሙያዎች ጥያቄና ቅሬታቸውን በሚል ዘርዝሯል። ከተዘረዘሩት ጉዳዮች መካከል ቀዳሚው የደሞዝ ማሻሻያ ጥያቄ ነው። አገዛዙ ለጤና ባለሙያዎች አሁናዊ የኑሮ ሁኔታውን ባገናዘበ መልኩ አስቸኳይ የደሞዝ ጭማሪ እንዲደረግ ተጠይቋል። የህክምና ሙያ አስደሳች እጅግ ማሳዘኝ ሁኔታዎችን የሚያስተናግድ እንዲሁም ከፍተኛ የሥራ ጫና ያለበት የሙያ ዘርፍ መሆኑን የገለጸው ማህበሩ በ2013 ዓመተ ምህረት ተግባራዊ የተደረገው የነጥብ ሥራ ምዘና ግን የጤና ባለሙያዎችን የሥራ ጫና የሙያውን ክብር ያላገናዘበ ስለሆነ አገዛዙ በጤና ባለሙያው ላይ ያለውን ጭቆና ስላብረታ ተቃውሞአችን ተጠናክሮ መቀጠል አለበት ብለዋል። መመሪያው ጤና ባለሙያዎችን ያስቀመጠበት ደረጃ ፍጹም ቅቡልነት የሌለውና ጤና ባለሙያዎችን ያሳዘነ ለከፍተኛ ቅሬታም የዳረገ ነው ብለዋል። የላኛው ማህበሩ ያነሳው ጉዳይ የቤት ጥያቄ ሲሆን አሁን ባለው ተጨባጭ ሁኔታ የሀገሪቱ የኑሮ የጤና ባለሙያዎች ደሞዝ ቤት ለመከራየት እንኳን የማይበቃበት ደረጃ ላይ ደርሷል። አዲስ አበባ ውስጥ ቤት 5000 ብር እና ከዛ በላይ ሲሆን ነገር ግን አንድ በመጀመሪያ ዲግሪ ተመርቆ ወደ ስራ የገባ ጤና ባለሙያ የሚከፈለው የተጣራ ደሞዝ ከ4776 ብር ጀምሮ መሆኑን ማህበሩ ገልጿል። እንደያካባቢው የሚለያይ ቢሆንም ይህ የሚያሳየው ጤና ባለሙያው የሚከፈለው ደሞዝ በሚያሳዝን ሁኔታ ሌላ መሰረታዊ ፍላጎት አይደለም ቤት ኪራይ እንኳን ለመክፈል አይበቃውም ያለው ማህበሩ አሁን ያለበት የቤት ኪራይ የኑሮ ውድነት ግምት ውስጥ በማስገባት የሚመለከተው አካል ለጤና ባለሙያዎች አፋጣኝ የቤት አበል ጭማሪ እንዲያደርግ የጤና ባለሙያዎችን የዘመናት የቤት ጥያቄ በዘላቂነት መፍትሄ እንዲሰጠው በአጽንኦት እንጠይቃለን ብለዋል። የጤና ባለሙያው ከሚሰራበት ቦታ ጋር ተያይዞ ለተለያዩ በሽታዎች በተለይም ተላላፊ ለመሆኑ የመጋለጥ እድሉ እጅግ ከፍ ያለ ነው ያለው ማህበሩ ከቅርብ ጊዜ ወዲህ ጤና ባለሙያዎች ታመው መታከሚያ አጥተው በህዝብ ፊት ሲለመንላቸው ማየት የተለመደ ተግባር ሆኗል። ከጤና ውጪ በተለያየ ተቋማት ድርጅቶች የሚሰሩ ሰራተኞች የነጻ ህክምና ተጠቃሚ ሲሆኑ ይበልጥ ተጋላጭ ሆነው የሙያው ባለቤት የጤና ባለሙያ ግን የነጻ ህክምና ተጠቃሚ አለመደረጉ ጤና ባለሙያዎችን በራሳቸው መስሪያ ቤት ያገለለና ጤና ባለሙያዎችን ለከፍተኛ ወጪና ማህበራዊ ቀውስ የዳረገ ተግባር ሆኖ ተታተል። ያለምንም ቅድመ ሁኔታ ጤና ባለሙያዎች የነጻ ህክምና ተጠቃሚ የሚሆኑበትን መንገድ በአስቸኳይ እንዲመቻች ማህበሩ በአጽንኦት ጠይቋል። ከዚህ ባለፈ ማህበሩ የትምህርት እድል፣ የሥራ እድል፣ የትርፍ ሰዓት ክፍያ፣ በጤና ተቋማት የሚታየው የግብዓት እጥረት አስተዳደራዊ ችግሮችን በማንሳት ጥያቄውን አቅርቧል። ለቀረቡ ጥያቄዎች መልስ የማይሰጥ ከሆነ ጤና ባለሙያዎች የትኛውንም አይነት መንገድ ተከትለው ጥያቄ የማሰማት መብት እንዳላቸውና በዚህም ለሚፈጠረው ችግር ሁሉ አገዛዙ ሙሉ ኃላፊነቱን እንደሚወስድ ተጠቁመዋል። ከአማራ ተማሪዎች ማህበር አሰማ በድሬዳዋና ዋቻሞ ዩኒቨርሲቲዎች በአማራ ተማሪዎች ላይ የሚደርሰውን ጥቃት አስመልክተው መግለጫ ሰጡ። የአማራ ህዝብ ለዘመናት በጥላቶቹ የተሰረበትን ሲራዎችና የጥላቻ ትርክቶች ግዚያትን እየተጠበቁ ሲፈነዱና ህዝቡን እንደ ህዝብ ከያቅጣጫው ለሰቆቃና ለጥፋት ሲዳርጉ ማየት የተለመደ ሆኗል። በዚህም የአማራው ተማሪ እንደ አንድ የአማራ ህዝብ የማህበረሰብ ክፍል ለዘመናት በጥላቶቹ ተዘርቶ ተቆጥቁቶና አድጎ እዚህ የከፋ ደረጃ ላይ የደረሰው ጸረ አማራ ትርክት የፈጥቀማሽ ከሆነ ዋል አደር ብሏል። ከሰሞኑ በድሬዳዋና ዋቻሞ ዩኒቨርሲቲ በሚገኙ የአማራ ተማሪዎች ላይ የሚደርሰው ማንነትን ትኩረት ያደረገ ድብደባ፣ እስርና ማዋከብ የዚህ ጸረ አማራ ትርክት ማሳያ ነው። በድሬዳዋ ዩኒቨርሲቲ በቀን 23 2015 ዓ.ም የጀመረው የአማራ ተማሪዎች ላይ በጸጥታ አካላት የተደገፈ ድብደባ፣ እስርና ማዋከብ የከፋ ደረጃ ላይ ደርሶ ከ400 በላይ የአማራ ተማሪዎች ተደብድበው እንዲሁም የመታወቂያና መመገቢያ ካርዳቸው ተቀምተው ከግቢ ውጪ እንዲወጡ ተደርጓል። በተጨማሪም ከ20 በላይ የአማራ ተማሪዎች ታስረው ይገኛሉ። ከታሰሩ ተማሪዎች መካከል አብዛኞቹ የት እንደታሰሩ እንኳን የሚያውቅ የለም። ሆኖም እነዚህ ከ400 በላይ የሚሆኑ የአማራ ተማሪዎች በቤተክርስቲያንና መስጊድ ተጠግተው እንደሚገኙና በችግር ላይ እንዳሉ ለማወቅ ተችሏል። በተያዘ በዋቻሞ ዩኒቨርሲቲ ከ15 ቀን በላይ ያስቆጠረው ግጭት በመጀመሪያ ሃይማኖታዊ መነሻ ምክንያት ያለው መስሎ ግን ብዙም ሳይቆይ መልኩንና ቅርጹን ቀይሮ የአማራ ተማሪዎች ላይ ባነጣጠረ መልኩ አሰቃቂ ድብደባና ማዋከብ እየተደረገ እንዳለ ይህም በአካባቢ ተወላጆችና ኗራዎች የተደገፈ እንደሆነ ለማወቅ ተችሏል። በዚህም ምንም እንኳን የዩኒቨርሲቲ ማጠቃለያ ፈተና እያስፈተነ ቢሆንም ተማሪዎቹ ፈተናውን እየጣሉ ወደ ቤታቸው እንዲመለሱ ተገደዋል። ስለሆነም የአማራ ተማሪዎች ማህበር በድሬዳዋና በዋቻሞ ዩኒቨርሲቲ በሚገኙ የአማራ ተማሪዎች ላይ የሚደርሰውን ድብደባ፣ እስርና ማዋከብ አስመልክቶ የሚከተሉትን ተግባራት እንዲፈጸሙ ለሚመለከተው አካል አሳስቧል። በድሬዳዋ ዩኒቨርሲቲ በመማር ላይ ያሉ የታሰሩ የአማራ ተማሪዎች ያለምንም ቅድመ ሁኔታ እንዲፈቱና ወደ ትምህርት ገበታቸው እንዲመለሱ፣ በቤተክርስቲያንና መስጊድ ተጠግተው የሚገኙ ከ400 በላይ የሚሆኑ የአማራ ተማሪዎች በአስቸኳይ ወደ ትምህርት ገበታቸው እንዲመለሱ፣ በዋቻሞ ዩኒቨርሲቲ የአማራ ተማሪዎች ላይ የሚደረገው ድብደባና ማዋከብ እንዲቆምና ወደ ትምህርት ገበታቸው እንዲመለሱ፣ እንዲሁም በዚህ ምክንያት ፈተና ያለፋቸው ተማሪዎች እንዲፈተኑ የሚመለከተው አካል ሁሉ በአስቸኳይ ተረባርቦ ከላይ የጠቀስናቸው ጥያቄዎች መፍትሄ የማይሰጣቸው ከሆነ ማህበራችን የአማራ ተማሪዎች ማህበር የትኛውንም አማራጭ መንገድ እንደሚጠቀም ልናሳስብ እንወዳለን ብለዋል። ሆኖም ይህ ሳይሳካ ቀርቶ የአማራ ተማሪዎች ላይ የሚደርሰው በደልና ግፍ ካላስቆሙ ተባብሶ ከቀጠለ በቀጣይ በምናደርገው ሁለንተናዊ ትግል ለሚፈጠረው ችግር ሁሉ ኃላፊነቱን የሚወስደው አገዛዙ መሆኑን ለማሳወቅ እንወዳለን በማለት መግለጫውን አጠቃለዋል።
የፍካሪ ዜና ፕሮግራማችን በዚሁ ይጠቃልላል። የሐሙስ የካቲት 30 ቀን 2015 ዓመተ ምህረት የፍኖተ ዲሞክራሲ ሐተታ ሽግግር ሲሉ ሽግግር ስንል አሁንም በዚህ ርዕስ ላይ ለአመታት ማብራሪያ ስንሰጥ ቆይተናል። በሂደት ግልጽ የሆነ ጉዳይ ካለ ጠባ በብሔረተኞች በተጨባጭ ሲታዩ ድድብናቸው ዳጀን ተራራን በልጦ እየተገኘ እነሱ ግን የብልጥ ብልጥ የሆኑ መስሏቸው ነገር ዓለሙን ሲያምቦጫርቁ ማየት ልምዳችን ሆኗል። የወያኔ ላይ በቃ የኮሎኔሉ አገዛዝ የባሰበት ሆኖም ይገኛል። ፈረንጆቹ ሲተርቱ ማሸነፍ ካልቻል ተደባልቃቸውና ከውስጥ አሸንፋቸው ይላሉ። በተራ አነጋገር ሰርጎ ገብ ሆነህ መፈክሩን ቀምተህ እንቡጥ አፋጣው ትርጉም የለሽ አድርገው እርቃኑን አስቀረውና ከስያሜ ውጭ ባዶ ቀፎ አድርገው ነው። ዴሞክራሲ ቃል ብቻ ሆኖ የቀረባቸውንና ጭቆና የሰፈነባቸውን አገሮች አገዛዞች መጥቀስ እንችላለን። ኮሎኔሉ ገና ጀማሪ በነበረበት ጊዜ ስለ ሽግግር ያለው ዕውቀት ግልብ በመሆኑ ለሽግግር ጉባኤ የመጡት ሁሉ የግድ ሁሉም የስልጣን ቦታ መያዝ ያለባቸው መስሎት ሚኒስትሮች ይበዙብናል አይነት ዝብርቅን አሰምቶ ነበር። ኋላም እብሪቱ የበላይ ስለሆነበት ሂደቱ አያስፈልግም እኔው አሻጋሪ ሆናለሁ ብሎ ራሱ ህዝብ ነኝ ብሎ ተሰየመብን። አቀኛ ሽግግርን ተቃርኖ አምባገነን አገዛዝን አስፍኖ ይኸው እስከዛሬ ይህንኑ ጭቆና ሊያደልብብን ደፋ ቀና እያለ ነው። ከድጡ ወደ ማጡ ወደ ባሰ ቀውስና ጦርነት ረሃብና ግድያ ወስዶ ዘፈቀን እንጂ የህዝብ ፍጅት አገር አደረገ ኢትዮጵያን እንጂ ከፈፈልን በየፈርጁ አሰፈነብን እንጂ ምንም የፈየደው ነገር የለም። ለወያኔም ለሻቢያም ጠቅሟል። ለአሜሪካም ለአረብ አድሃሪዎችም ሎሌ እንደሆነ ነው። ሸልመውታል ኳኩለውታል ግን አሁንም የለየለት አስቀያሚ ሆኖ ይገኛል። ፉንጋ ቢባል ማድነቅ ይሆንበታል። የሽግግርን ሂደትና የሙት ከተማ አድማን ጽንሰ ሐሳብ በቅድሚያ ወደ መድረክ ያመጣው ያባ ነው። አገራችንን ያመሰውን ቅራኔ አገር ወዳድ ኃይሎች ተሰብስበው በውይይትና ሰላም መፍትሄ ያገኙለት በማለት ደርግ የጭቆና ስርዓቱን ማስፈን ስለፈለገ በመይሶን አማካሪነት ወታደራዊ ጊዜያዊ አስተዳደርን መሰየም ፈልጎ 17 ዓመት ሰፈረበት። ህዝብም በሙት ከተማ አድማ ስልት እንዲታገለውና ጉዳትን እንዲቀንስ ብንልም የባዕድ ቅጥረኞች ዛሬም ለኮሎኔሉ ያደሩ ከባዕድ ተመሳጥረው አድማውን ሻጠሩ አከሸፉ። ላስከፊ ጭቆናም ለአመታት አጋለጡን። ወያኔ በአሜሪካ ድጋፍ የህዝብን ትግል ማጅራት መጥቶና ሻጥሮ ለስልጣን ሲበቃም የሽግግር ሂደት ማለት ጸረ ለውጥነት ነው ብሎ አገዛዙን በሐሰት ምርጫ ያጀበ እየፈጀን ከፋፍሎ ያጠቃንም 27 ዓመት አይጨፈሩ የባለጌ ጭፈራ ጨፈረብን። ይህም ከኢትዮጵያ አገዛዝ በህዝብ ትግል ሊወገድ ሲል አሜሪካና ደሃሪ አረብ አገሮችና ሻዕቢያም ተመሳጥረው ትግሉን አፍነው ባቋራጭ ቡችላችን ነው ያሉትን ኮሎኔል ከነጭፍሮቹ ሰይመውብን ይሄው በጣም አስከፊ ለሆነ አገዛዝ ሰለባ አድርገውናል። ይህም ግን የሚሰራ የሚያዘልቅ ሆኖ ስላልተገኘ ተቀልብሰው ባሁኑ ጊዜ ደግሞ የሽግግር ጫጫታን ማሰማት ተያይዘውታል። ነገር ግን ሽግግር ሲሉና እኛ ሽግግር ስንል ህዝብ የሚፈልገው ሽግግር በጣም የተለያየና የተቃረኑ ናቸው። የሽግግር ሂደት ስንል ኢትዮጵያን ሰርዞና አፍርሶ ወይም ለመበታተንና አዲስ አበባን ፊንፊኔ ለማለት ሸገር በተባለ ኦሮሞ ብቻ አዲስ ክልል መክፈል ሳይሆን በኢትዮጵያ አንድነትና በዲሞክራሲ የሚያምኑ ኃይሎች ተሰባስበው መፍትሄ የሚያመጡበትን ሂደት ማለታችን ነው። የሽግግሩ ዕድሜ በተሰብሳቢዎቹ የሚወሰን እንጂ ስልጣን በቀማው ውድን በዘፈቀደ የሚወሰንም አይደለም። ሂደቱን ጀምሮ ለመወሰን ሆነ ለመጨረስ ፖለቲካዊ ንቃት ብስለትን ይጠይቃል እንጂ በጫጩት አንጎሎች ሊከናወን ሊደረግ የሚችል አይደለም። የርዕዮት አባታቸው ፋሽስቱ ጣሊያን ቴስታ ዲ ጋሊና ይላቸዋል። በመላ ኢትዮጵያም ሆነ በትግራይ በወያኔ ስር ሊያቆሙ የተነሱት የሽግግር ውሳኔ ከሀቀኛ የሽግግር መንግስት ምስረታ ጋር ምንም ግንኙነት ያለው አይደለምና ከህዝብ ድጋፍ የሚያገኝ ሊሆን አይችልም። በወያኔም በኦህዴድም ስር ወደ ዴሞክራሲ የሚወስድ ሽግግር እውን ሊሆን አይችልም። ሽግግርን አስመልክቶ በፍኖተ ዴሞክራሲ ሬዲዮ የተለያዩ ጽሑፎችን ሀተታዎችን አቅርበናል። ለማስታወስ ያህል የሚከተለውን እናሰማለን። የግለሰብ ሆነ የአውራ ድርጅት ወይም ፓርቲ አምባገነንነትን አናስተናግድም። ሁሌም ሰው ጠፋ እንዴ በሚል ወደ ቀቢጸ ተስፋ ልንገባ ስንል ታሪክም አልዋሸ፣ ህዝባችን አገር ወዳድና ጀግና ነው የሚል ክስተት ይመጣልናል። ሰሞኑን በተደረጉ ሰልፎች የግለሰብ ድጋፍ ቢንጸባረቅም የሀገራችንን ሰንደቅና የህዝቧን መሰረታዊ ጥያቄዎች ሲስተጋቡ በማየታችን ስንደሰት፣ በዚያው ልክ ደግሞ 28 ዓመታት ታስረው የሚሰቃዩትን አገር ወዳድ ዜጎች ምስል ያዥ ይፈቱ ባይም ጠፍቶ መገኘቱን በምጸት ታዝበናል። የታገልነውም ለመሰረታዊ ግቦችና ለዲሞክራሲ መሆኑም የተረሳ ከሚመስል ደረጃ መድረሱን መታዘባችንን ልንደብቅ አልቻልንም። በዚህ አሳዛኝ ክስተት መሃል ታዲያ ወይዘሮ እማዋይሽ አለሙ አይነት ጀግና ብቅ ብላ አገር ወዳድ ኢትዮጵያዊ መሆን ማለት ምን እንደሆነ ለግርግር ሰለባዎቹ ሊነው የማይባል ትምህርት ሰጥታልናለች። ወያኔም ሆነ አዲሱ ሹምና አሜሪካ በቀደዱልን ቦይ መፍሰስ ሳይሆን ህዝቡ የጠየቀው የሽግግር መንግስት እውን መሆን አለበት በማለቷ በሹሞቹ አሸርጋጆችና አድርባዮች ጅቦች ውግዘትን ስታገኝ፣ ሀቀኛ ዜጎች ግን ደጋግመሽ ንገሪን በሚል አክብረዋታል።
ነገር ግን ለእኔም ውስጤን ያመመኝ ነገር አለ። ምንም እንኳን ኢትዮጵያዊነት ጥሩ ቢሆንም መዳመር፣ በጋራ መኖር ታላቅነት ቢሆንም አመጣጡ በምን መልኩ ነው? የሽግግር መንግስት ልናቋቁም ነው ወይስ በነበረው ወይም ደግሞ በተቀደደልን ቦይንም ፈስ ነው? የተከበራችሁ ወገኖቼ፣
ሽግግር መንግስት መጠየቅ ማለት ጸረ አዲሱ ሹም ማለት ነው ብለውና ይህንንም እንደ ቅዱስ አቋም ወስደው በመለፈፍ ቅጥረኞች ራሳቸውን እንዲያዋርዱ እድል ያገኙ ሲሆን፣ ይህን ንግግሯን ነፃ ሆነ በተባለው ኢቲቪ የኢትዮጵያ ቴሌቪዥን ሳንሱር መደረጉ፣ ተቆርጦ መውጣቱ፣ የአዲሱ ሹም የፕሬስ ነፃነት ልኩም በግሃድ ይዘቱ ያው ያየነው የኖርነው አፈና መሆኑም አጋልጦታል። የኢትዮጵያ ህዝብ ማንም ግለሰብ ሆነ ቡድን በአምባገነንነት በላዩ ላይ እንዲወዘፍበት ከቶም አይፈልግም።
አጤው ሲዩማ ማለቆስ ነኝ በሚል ባለፈጹም ስልጣን ሆነው ለ44 ዓመታት የነገሱበትን በቃ ብሎ ታግሎ በህዝባው ያብዮት አስወግዶታል። ደርግም ግዚያዊ ወታደራዊ መንግስት ሲል የለም ግዚያዊ ህዝባዊ መንግስት ብለ ሊታገል ነው ኢደቱና አዝማሚያ ወደ አንድ ቡድን ወይም ግለሰብ አምባገነንነት መሆኑን በጊዜ በመረዳታችን ነበር። ከአንድ አዋቂ ነኝ ባይ ግለሰብ ሆነ ቡድን በበለጠ የሀገራችን ጉዳይ ይመለከተናል የሚሉ አገራዊ ኃይሎች ምክክርና ህብረት የበለጠና የተሻለ ይሆናል የሚለው አቋማችንና አመታችን የጸና በመሆኑ አምባገነኖችን በዲሞክራሲያዊ አስተዳደር ለመተካት የሽግግር መንግስት መመስረቱ ወይዘሮ ማዋይሽ እንዳለችው ወሳኝና የግድ ነው ብለን ለአመታት ጸንተን ታግለናል። የሽግግር መንግስት አስፈላጊነቱንም ጫና የፈጠነው የሀገራችን ችግሮች ውስብስብና ብዙ በመሆናቸው የጋራ ጥረትና ተሳትፎን ጠያቂ መሆናቸውን በመረዳትም ነው። በእጨኛ ግንባር ቀደም ፓርቲ ወይም ግለሰብ የሚለው የከሰረ ምርጫና አካሄድ መሆኑን ማስረዳትና ማስረዳት ተጀመር አመታት ማለፋቸውንም የማያውቅ የለም ብለን እናምናለን። ዛሬ በዚህ በዛ ያወግዙን የሚጠሩ ሰዎችና ቡድኖች የደርግን ብቸኛ ኢሰፓ ተቀብለውና አቅፈው የቆዩ መሆናቸውን መጥቀስ የግድ ይሆንብናል። አንዳንዶቹም የዚሁ ብቸኛ ገዢ ፓርቲ አመራር አባል እንደነበሩ ብዙዎች አረሱም። የጊዜያዊ ህዝባዊ መንግስት ወይም ሁሉን አቀፍ የሽግግር መንግስት ምስረታ አማራጮችን የተቃወሙን ሁሉ ወደዱም ጠሉም የአምባገነንነት ጠበቃ ሆነው አገራችንን እንደጎዷት ታሪክ የመዘገበው ነው። የሽግግር መንግስት ማለት ለመንግስት ትንግርት አለን በሚለው ግለሰብ ባይወደድ አይገርመንም። ግለሰቡ በኢየሱስ ተመርቷልና እሱን መተቸት ጸረ ኢየሱስ መሆን ነው ያሉን ሁሉ የሽግግር መንግስት ሲባል ጸረ እሱ መሆን ነው ብለው መጮሃቸው የሚተበቅ ነው። ህዝባችን በሺዎች ደረጃ ደሙን ያፈሰሰው መንግስቱ በመለስ መለስ በሌላ አምባገነን እንዲተካ አይደለም። ህዝብ የታገለው መብቱን ለማስከበርና የስልጣን ምንጭ መሆኑን ለማስረገጥ ነው። ይህ ትግሉንና የተበቀውን ድል ማንም ሊነጥቀው ወይም ተክቶት ባለቤት ሊሆን አይፈቅድም። ሁሉን አቀፍ የሽግግር ሂደት ለዴሞክራሲ እውነት አማራጭ የለውም። ሌላው ሁሉ የአምባገነንነት ጎዳና ምርጫ በመሆኑ የማንቀበለውና የምንታገለውም ይሆናል። ይህንን የተረዳው አሜሪካ በኢትዮጵያ ህዝባዊ መንግስት እንዳይመሰረት ቀጣይ የሆነውን እርኩስ ሻጥሩን በመቀጠል ላይ ባለው ሂደት ለምሳሌ ኢህአፓ ምንም አይነት ተሳትፎና ሚና ሊኖረው አይገባም በሚል ወስኖ መንቀሳቀሱን የምናውቀው ነው። ለምን ሲሉት የድርጅት የኛን ብሔራዊ ጥቅም ይጻረራል ወዘተ በሚል የትግላችንን ሂደት ሊቆጣጠር ባደረገው ጥረትና ስብሰባ ኢህአፓን ለማግለልና ከጥቅሞች ለማድረግ መወሰኑ ምስጢር አይደለም። አሜሪካ ነጻና ለሀገር ጠቃሚ የሽግግር ሂደትን አይፈልግም። አሜሪካና ቡችሎቹ የተነሰሱት ሲራ አዲሱን ሹም ድጋፍ ሰጥቶና በዙሪያው መሰሎቹን በ1983 ዓመተ ምህረት እንደተደረገው ጻጽቦ ምርጫ የሚለውን ቧልታ አቀነባብሮ ኢህአዴግ ተብየውን ለፍኖ ማስቀጠል ነው። ይህን ሀቅ አልቀበል በሚል አገርን ለጉዳት የሚዳርጉት ሁሉ ህዝብ ይቅር የሚላቸው አይሆኑም። ይህን ሀቅ መረዳት አቅቷቸው የግለሰብን አምባገነንነት ምርጫ ወደፊት የሚያመጡ ሁሉ ታሪክ የሚያወግዛቸው ይሆናሉ። ትግል ሲካሄድና ዜጎች የደም ግብር ሲከፍሉ የቆዩት ጉልቻ ለመቀያየር እንዳይደለ ሁሉም ያውቃል። የህዝብን ትግል ባጭር ለመቅጨትና ለማደናቀፍ የተወሰደውንም የአሜሪካን ሻጥር ሁሉም ማወቅ ያለበት ነው። ደግሞ መጃጃል አይፈቀድልንም አገርን ማጣት እንችላለንና ከሻቢያ ታረቅን ብሎ መፈንደቅ ለመሆኑ ምን ይባላል? እብደት? አዲሶቹ ሽሞች የፕሮቶኮል ትርጉምን ስተው ቢያሳፈሩንም ጠቅላይ ሚኒስትሩ ቦሌ ድረስ ተጉዞ የውጭ ጉዳይ ሚኒስትር ያውም የሻቢያን እየተቀበለ ከዚህ በላይ ግን የሀገርን ጥቅም አሳልፈው የሚሰጡ እርምጃዎችን መውሰዳቸው ባያሌው እየጎዳን ነው። ሻቢያ መፈንደቁና ሰላምና እርቅ ፈላጊ መስሎ መገኘቱ የሚጠበቅ ነው። የኢትዮጵያን መሬት መውሰድ ብቻ ሳይሆን በየዋሆቹና ፍቅርና መደመር ሰባኪዎቹ አማካኝነት ዳግም ኢትዮጵያን የሚበዘብዝበትን አመርቂ ዕድል አግኝቷል። የሚገርመው የሀገር መሬት በዚህም በዚያ ሲቀነስ ጀመርን በሚል ሽፋን አገራችንን ሲጎዱ እሰየው ባዩ መብዛቱ ነው። በአሜሪካኖች የሚጠነሰሱ ለውጦች ሁሉ የራሳቸው መለያና ህዝብን መሳቢያ መንገድ አላቸው። ቢጫ ባንገት ላይ የሚሆን ጨርቅ፣ የሁለት ጣት የድል ምልክት ወዘተ መደመር የሚለው ቃልም የዚሁ አካልና ነጸብራቅ ነው። በአጠቃላይ ምህረት የሚለው ይቅርታ፣ ፍቅር ወዘተ ወንጀለኞችን ለፍርድ እንዳይቀርቡ ማድረግ ያዘዴ ሲሆን፣ መደመር ደግሞ ያሉ ተጨባጭ ልዩነቶችና ቅራኔዎችን ደፍጥጦ በመደመር ፈሊጥ ድብልቅልቁን ማውጣት ነው። ማንኛው ኢትዮጵያዊ ነው ከአዲሱ ሹም ቀኝ እጆች ከወያኔዎቹ ደብረሲኦልና አርካባ አይነቶቹ ጋር የሚደመር? ማን ነው ከሰው በላ ደርጎችና የቀሽብር ወንጀለኞች ጋር ልደመር ብሎ የሚስማማ? ያልደረሰበት ግልግል ያውቃል እንዲሉ ያልቆሰሉ ያልደሙ የቀነሱንን እቀፉ ሲሉን መቀበሉ ቢያዳግተን ከቶም አይፈረድብንም። በመሆኑም የሽግግር ሂደትን ሊሰርዙ ወይም ሊያስወግዱ የተነሱ ክፍሎች የኢትዮጵያን መከራና ጭቆና አስከታዮች ናቸው። ባሉት ተጨባጭ ቅራኔዎች አንጻር ከድርጅቶችና ኃይሎች ህብረት ማጣት አንጻር ስናየው የሀገራችን ችግሮች ከባድና በቀላሉ ምላሽ የሚያገኙ አይደሉም። ድርጅቶችና የህዝብ ተወካዮች በሞላ መክረውና ተስማምተው ህዝብን በዚሁ ዙሪያ ሰብስበው ወደ ሽግግርና ነጻ ምርጫ የሚሄዱበት፣ የወያኔን ህገ መንግስት የሚሽሩበት፣ በህዝብ ይሁንታ የሚጸድቅ ህገ መንግስት አርቅቀው ወደ ነጻ ምርጫ የሚሄዱበት ሁኔታ መረጋገጥ አለበት። ሌላው አማራጭ ማለትም ግለሰብን ፈላጭ ቆራጭ ማድረጉ የታጨው ሰው ጥሩ ተባለ መጥፎ ውሎ አድሮ ወደ አምባገነንነት ማምራቱና መከራችንን መቀጠሉ የማይቀር ነው። ባጭሩ መፍትሄው አንድ ብቻ ነው፣ ዴሞክራሲያዊ ሽግግርን እውን ማድረግ። አዲሱ ሹም ካልገዛን የሚሉ በነጻ ከፈለጉት ሊመጡ ይችላሉ እንጂ የደማንበትን የተሰዋንበትን ትግል ረግጦ በላያችን ላይ በራሱና በወያኔ አሜሪካ ፈቃድ ሊሰየም መቼም የምንፈቅድ አይሆንም፣ መሆንም የለበትም። ከረጅም ዓመታት ጀምሮ ለዲሞክራሲና ህዝባዊ መንግስት ስንዋደቅ የቆየ ነው። ወደዚህ የሚወስደን መንገድ ሁሉ አቀፍን የሽግግር መንግስት መሆኑንም በማስረገጥ ነው። አንዱን አምባገነን በሌላ ለመተካትና አውሬ አገዛዝን ለስለስ አድርጎ ለመቀጠል ደማችንን አላፈሰስንም፣ አሰቃቂ ግብረስየልንም አልተቀበልንም። አሜሪካ ከወያኔ ግማሾቹን መሪዎች ኦህዴዶችን ሻቢያን አጣምሮ ልክ እንደ 1983 ዓ.ም የብዝበዛና ዘረኛ አገዛዝን ሊያሰፍንብን ተነስቷልና መቋቋም መቻል አለብን። አሜሪካ አማራውን ማግለልና አከርካሪውን መስበር እንዳለ ሁሉ ኢያፓን ከጥቅሞች ማድረግ ማግለል ብሎ መነሳቱም የሚጠበቅ ነው። ከአጼው ዘመን ጀምሮ አሜሪካ ኢትዮጵያ ላይ ሊፈልል የፈለገውን ሁሉ ታግለን አክሽፈንበታልና ነጻና ኩሩ አገራችንን ስለምንሻ ለቀኝ ገዢ አንመችም። ኩራታችንም ይህ ነው። ይህ ብሔራዊ አቋማችን። ጀግናዋ ወይዘሮ በባህር ዳር የእናንተን ቧልት ያብቃ፣ እናንተ በቀደዳችሁት ቦይ አንፈስም፣ የሽግግር መንግስት መንገድ ነው የሚያዋጣው ያለችውን ለውጥ ፈላጊው አዲስ ሹም በቴሌቪዥን እንዳይተላለፍ ባዘዘው መሰረት ታፈነ። ራሳቸውን አጋለጡ እንጂ መልእክታቸው በሚሊዮኖች ተደምጧል። ህዝብ ሁሉ የሚለው ነው። እናም አሁንም የሽግግር መንግስት፣ አሁንም ሁሉም የፖለቲካ እስረኞች ይፈቱ፣ አሁንም የኢህአፓ እስረኞች ይፈቱ መባሉ ቀጣይ ይሆናል። ይህን የዴሞክራሲ ፍላጎት አፍነው በላያችን ላይ የግለሰብ ወይ አውራ ፓርቲ አምባገነንነት ሊጭኑበት እየጣሩ ያሉት ሁሉ ከባድ ስህተትን እየፈጸሙ ነውና የዚህ የአድህሮትና የዘረኞች ምርጫ እንዲርቁ እናሳስባቸዋለን። የሽግግር መንግስት ሂደት ይጀመር። የግለሰብ ወይም የአንድ ቡድን አምባገነንነት በሀገራችን ከእንግዲህ አይጠናም።
አድማጮቻችን በማስከተል አእምሮ በለጠ ከአዲስ አበባ የላኩልንን ወቅታዊ ጽሑፍ እናሰማለን።
ኮሶ ላፍ ይመራል ኋላ ግን ጠላትን ይገብላል። በአገራችን ይትባል የወላድ መካን ይለላታል። ዘጠኝ ወር ተሸክማ ወልዳ አሳድጋ በልጆቿ የተገፈጠረችን እናት እነወዴፓ ብልጽግናን ኦፌኮ ኦነግን ወያኔን እነ አስመሳይ ሆዳደር ፕሮፌሰርና ዶክተርችን ይፈጠረችና በእናት የምንመስላት ኢትዮጵያ ዛሬ የወላድ መካን ቢባልላት ሲያንሳት እንጂ በዛባት የሚያስብል አይደለም። ዛሬ እነዚህ ዘረኞችና ጠባቦች ኢትዮጵያዊነታቸውንና የኢትዮጵያ ልጆች መሆናቸው ካለማፈር በአደባባይ እየነገሩን ነው፣ በተግባርም እያሳዩን ነው። ዛሬ እነዚህ ዘረኞችና ጠባቦች ኢትዮጵያ አገራቸውን ኢትዮጵያዊነታቸውንና ኢትዮጵያ ልጆችነታቸውን በአደባባይ ክደዋል። ወያኔ ኢህአዴግና ኦዴፓ ብልጽግና በፈረቃና በወርተረኝነት ተመሳሳይ ጸረ ኢትዮጵያ ጸረ ኦርቶዶክስ ተዋህዶነታቸውን እንዲሁም ኢትዮጵያዊነን ባይ ኢትዮጵያውያን ባይ ዘመቻቸውን ተያይዘዋል። ከፋሽስታዊው ደርግ ወደ ወያኔ ኢህአዴግ፣ ከወያኔ ኢህአዴግ ወደ ኦዴፓ ብልጽግና የተደረጉ ፍርርቆች ለኢትዮጵያ እና ለኢትዮጵያ ህዝብ ከእሳቱ ወደ ረመጡ ናቸው የሚባለው ለዚህ ነው። ለ27 ዓመታት ወያኔ በአማራው፣ በአፋሩ፣ በኦሮሞው፣ በሶማሌው፣ በጉራጌውና በተቀሉ በኢትዮጵያውያን ላይ በፈጸማቸው ጸያፍ ተግባራቶቹ ከማዕከላዊ ስልጣን ከተገፈተረ ወያኔ ጋር መጠቃቀፍ አክንትፍ የተባለ ምራቅን መልሶ እንደመዋጥ ይቆጠራል ቢባልም ኮሎኔሉ ግን አድርጎታል። ወያኔና የኮሎኔሉ አገዛዝ በፕሪቶሪያም ሆነ በናይሮቢ ያደረጉት ስምምነት ለኢትዮጵያም ሆነ ለልጆቿ እንዲሁም ለቀጠናው ጠብ የሚል ነገር እንደማይኖረው ለብዙዎች ግልጽ ነበር። ጠቀሜታው ለወያኔ፣ ለኮሎኔሉ አገዛዝና ለበላይ ጠባቂዎቻቸው አሜሪካ ብቻ ሊሆን እንደሚችል ቀድሞም የተገመተ ነበር። እንደተገመተውም ለወያኔ ጊዜ ማግኛ እንደገና መደራጃና የነፍስ አድን ተግባር እንደሆነለት ዛሬ ከአደባባይ ወጥቷል። ለጊዜው የተኩስ ድምጽ አለመደመጥ የሰላም ምልክት ሊሆን አይችልም የሚለውን እውነተኛ አባባል ወደ ተግባር ሲቀየር የሚያስችል ዳርዳርታን እየተመለከትን ነው። ነሱ የፕሪቶሪያና የናይሮቢ ስምምነት እያሉ የሚጠሩት በሁለቱ ስምምነት ፈርሷል። በስምምነታቸው መሰረት ወያኔን ያገለለ ሁሉን አሳታፊ የሆነ መንግስት በትግራይ ይቋቋማል። የወያኔ ታጣቂዎች ለተሐድሶ ወደ ካምፕ ይገባሉ፣ ወያኔ ታጠቀውን መሳሪያ ይፈታል ወዘተ የሚሉ ስምምነቶች ፈርሰዋል። ቦታው በመከላከያ ኃይል ይያዛል የሚለው ውሳኔ ተሽሮ ኮሎኔሉ የመከላከያ ኃይሉን ጠራርጎ ከትግራይ ምድር አስወጥቷል። ወያኔ ዛሬም እንደተላንቱ አይኑን ከሁመራ፣ ወልቃይት፣ ከዋግ፣ ከራያና ከአፋር የአበላ መሬቶች ላይ አልተነቀለም። ለአራተኛ ዙር ወረራ ዱብ ዱብ እያለ ነው። ዱብ ዱብ ብቻ አይደለም ትንኮሳዎችንም እየፈጸመ ይገኛል። ወያኔና ኮሎኔሉ በፕሪቶሪያውና ናይሮቢው ስምምነት ብቻ አላቆሙም። ሐላላ ላይ ያደረጉትን ስምምነት በተቀናጀና በተባበረ መንገድ ለመተግበር እየተሯሯጡ ነው። ወያኔ በሰሜን ኮሎኔሉና እና ኦነግ በደቡብ አቅጣጫ የአማራውን ህዝብ ከከበባ ውስጥ በማስገባት ውል ፈጽመዋል። ለጸረ ኢትዮጵያ ዓላማችን ጋሪጣ የሚሆንብንን የአማራ ህዝብ ከከበባ ውስጥ አስገብተን ድምጥማጡን እናጠፋለን ትልማቸው ወደ ተግባር መቀየሪያ ውጥናቸው መሆኑን ልብ ይሏል። አማራውን አስቀድሞ ማጥፋት ቀዳሚ እቅዳቸው ይሁን እንጂ ጉራጌው፣ ወላይታው፣ ሶማሌው፣ አፋሩ፣ ጋምቤላ ወዘተ የማይቀርለትና ተራ ጠባቂ መሆኑንም ልብ ያለው ልብ ያድርግ ማለቱ አስፈላጊም ተገቢም ነው። በሌላ በኩል ኮሎኔሉና ጣምራ ኃይሎቹ እነ ኦነግ፣ ኦፌኮ፣ ሸኔ ቅብጥር ሴዛሬ ስልጣኑንም መከላከያውንም ባንኩንም መገናኛውንም ወዘተ ይዘነዋልና አርፋችሁ ተቀመጡ እያሉን ነው። ወታደራዊ ደርግ ህዝብን ጨፍጭፎ ስልጣኑን አስቀጥሏል እኛም እናደርገዋለንም ብሎናል። በኦርቶዶክስ ተዋህዶ ላይ የተፈጸመ መፈንቅለ ሲኖዶስ ከአድዋ በዓል አከባበር ተያይዞ በተፈጸመ የእብሪት ተግባራት የኮሎኔሉን ጸረ ኢትዮጵያነት በውስጣችን ምንም አይነት ብዥታ እንዳይኖር ቁልጭ አድርጎ አሳይቶናል። ኮሎኔሉ ከሰሞኑ በመንደኛና ባንዳ ሞራልና የመገናኛ ብዙሃን ሰራተኞች አማካኝነት በፋኖና በኢሃፓ ላይ ዘመቻዎችን ከፍቷል። የኦሮሞ ጽንፈኞችና ጸረ ኢትዮጵያ ኃይሎች የፋኖ መደራጀት ያሳስበናል ሲሉ ይደመጣሉ። ለኮሎኔሉና ጨፍሮቹ የጎንደር መሬት በሱዳን መወረር አያሳስባቸውም። የጋምበላ ህዝብ ተደጋጋሚ ከደቡብ ሱዳን በሚመጡ የሙርሌ ጎሳዎች መወረርና መጠቃት አይጎረብታቸውም። የደቡብ ሱዳን ታጣቂዎች በደቡብ ምዕራብ ኢትዮጵያ የሚፈጽሙት ወረራና ንብረት መዝረፍ ስሜት አይሰጣቸውም። የኢትዮጵያ ሉዓላዊ ድንበር መጣስ ለነሱ ምንተዳቸው ጉዳያቸው አይደለም። በኢትዮጵያ ላይ ጥቃት የሚከፍቱ ቡድኖች ኢትዮጵያን ለማፈራረስ ካላቸው ፍላጎት አንፃር እንደ አጋር ይመለከቷቸዋል እንጂ ጉዳት አድራሽ አድርገው አይመለከቷቸውም። የቦረና ህዝብ ከነ ብርቅዬ ከብት ዝርያዎቻቸው በረሃብ ማለቅ ምናቸውም አይደለም። በደብረ ብርሃን፣ በባህር ዳር፣ በወልዲያ፣ በቆቦ፣ በሰቆጣ፣ በአፋር፣ በደሴ ወዘተ በወያኔና ኦዴፓ ጥቃት ተፈናቅለው በመጠለያ ያሉ ኢትዮጵያውያን መራብ፣ መጠማትና መታረስ ምናቸውም አይደለም። እነሱ ጠዋት ማታ የሚያባንናቸው የሚያቃዣቸውና የሚያስበረግጋቸው ፋኖ ነው። ፋኖ እንደነሱ ረጋ ሰራሽ ቡድን እንዳልሆነ ያውቁታል። ፋኖ እንደነሱ ዘራፊ አይደለም። ወገኑን የሚጨፈጭፍ አይደለም። መንሻውም እንደነሱ ውሸት ሳይሆን እውነት ነው። ፋኖ ወገኑን አፍኖ ገንዘብ ስጠኝ የሚል አይደለም። ፋኖ እንደነሱ ጸረ አገርና ጸረ ህዝብ ሳይሆን የአገርና የህዝብ መጠቃት ወደ ትግል ያስገባው ህዝባዊ ኃይል ነው። የፋኖ የትግል ዓላማና መርህ ህዝባዊ ነው። ለኢትዮጵያና ኢትዮጵያዊነት መታገያ አስኳል ነው። ፋኖ እንደ ወያኔ ወይም የኦሮሞ ማዘረኞች ልጆቿን ወልዳ በምትበላው ድመት የሚመሰል አይደለም። ፋኖ ኢትዮጵያዊ ትውልድን ተንከባካቢ እንጂ ገዳይ አይደለም። ፋኖ የእናቱ አምሳያ የሆነች እናት አራጅ ሳይሆን ተንከባካቢ ነው። ፋኖ የእናት አባቶቹን መልካም ተግባር የሚደግ ታሪካቸውን የሚያከብር እንጂ የሚያራክስ አይደለም። ፋኖ በዛሬ ትውልድ ብቻ ሳይሆን በነገውም ትውልድ የሚከበርና የሚዘከር ስንቅ የሰነቀ እንጂ የሚረገምና ማፈሪያ የሚሆን አይደለም። ለዚህ ነው የዛሬዎቹ ዘረኞችና አገር አፍራሾች የፋኖ ስም ሲጠራ የሚያባልናቸው። መከላከያውንም ባንኩንም ደህንነቱንም መገናኛ ብዙሃኑንም ሆነ ዳኝነቱን ሁሉ በእጃችን ይዘናል የሚሉ ዳግማዊ ወያኔ ኢህአዴጎች ልክ እንደ ፋኖ ሁሉ የኢህአፓም ስም ሲነሳ ያስጓራቸዋል፣ ያቃዣቸዋል። ለጸረ ኢህአፓ ዘመቻቸው የፋሽስታዊ ደርግ ገዳይና አስገዳዮችን አንጃ ግራንጃዎችን ባንዳ ምሁራንንም እየተጠቀሙ መሆናቸውን መመልከት ይገባል። እውነታው ግን ፋሽስታዊ ደርጎች፣ ወያኔዎች፣ ኦነጎች፣ አንጃዎች ወዘተ በኢህአፓ ላይ ከነሱ የጎደፈ የዘቀጠና የተተፋ ተግባርን ማግኘት አይችሉም ብቻ ሳይሆን የእውቀት፣ የሞራል፣ የታሪክና የህግ ብቃቱ የሌላቸው መሆኑን የኢትዮጵያ ህዝብ ጠንቅቆ የሚያውቀው ስለሆነ ማንም ምንም ይበል ኢህአፓ ትላንትም የኢትዮጵያና ህዝቧ ዛሬም የኢትዮጵያና ኢትዮጵያውያን ታጋይና አታጋይ የሆነ ህዝባዊ ኃይል ነው። ፋሽስታዊ ደርግ ወያኔም ሆነ ኮሎኔሉና አገዛዙ ጠፍቷል፣ ተቀብሯል የሚሉት ኢህአፓ ዛሬ ለምን እንደሚያባንናቸውና ለምን እንደሚያስቃዣቸው ፍቺውንና መልእክቱን ለኢትዮጵያ ህዝብ ተወዋለው። በዘረኞችና ጸረ ኢትዮጵያ ኃይሎች ተልእኮ ተቀብሎ የሚላክ የጥፋት መልእክተኛ ላኪውን መስሎ የላኪውን መርህና ዘዴ ተከትሎ እንደሚላክ መጠራጠር አያሻም። ስለ ኢህአፓ የሚጻፍና የሚናገሩ ሁሉ ልክ እንደ ላኪዎቻቸው ውሸትና የውሸት ትርክትን መሰረት አድርገው ነው። የኢህአፓን መሰረታዊ የህዝብ ጥያቄዎች ደርግም ወያኔም ኮሎኔሉም ስላልመለሷቸው ሊመልሷቸውም ስላልቻሉ የዛሬውም ትውልድ ጥያቄዎችና መታገያዎቻቸው መሆናቸው የኢህአፓን ትልቅነት፣ የኢህአፓን ዴሞክራሲያዊነት፣ የኢህአፓን አርቆ አሳቢነት፣ የኢህአፓን ኢትዮጵያዊነት፣ የኢህአፓን ህዝባዊነት መስካሪ እውነቶች ናቸው። ጠላቶቻችን በቋንቋ፣ በሃይማኖት፣ በብሔርና በጎሳ የምንከፋፈልና የምንለያይ ከሆነ ብልጫው አይኖረንም። ከአጼ ምኒልክና ከዘመኑ ትውልድ የምንወስደው ልምድ አለ። አጼ ምኒልክና እቴጌ ጣይቱ የአድዋ ዘመቻን ሲያቀዱና ሲዘምቱ በመሳሪያ አይነትና ብዛት ጠላታቸው እንደሚበልጣቸው መረጃቸው ነበራቸው። በጀግንነቱ በልበሙሉነቱ ቆራጥነቱና በኢትዮጵያዊ ወኔ ግን ብልጫ እንደነበራቸው ከግምት ውስጥ በማስገባትም ጭምር ነበር። የአጼ ምኒልክና የእቴጌ ጣይቱ የከተታዋጅ ጥቅል ይዘቱ አገር የሚያጠፋ ህዝብን የሚፈጅና አይማኖታችንን የሚያስቀይር ጠላት መጥቶብናልና ለዘመቻው ተነሱ ታጠቁ የሚል እንደነበር ሰነዶች ይናገራሉ። ኢትዮጵያ ሀገራችንንና ኢትዮጵያውያንን የገጠመው ክስተት ከአጼ ምኒልክ ዘመን የተለየ የሚባል አይደለም። ልዩነት አለ ከተባለ የአጼው ዘመን ጠላቶቻችን ነጮች፣ የዛሬዎቹ ደግሞ ጥቁሮች መሆናቸው የዚያን ዘመን የባዕድ ወራሪ መሆናቸው የዛሬዎቹ ደግሞ አገር በቀል መሆናቸው ብቻ ነው። ዳግማዊ ኢህአዴጎችና ጫፋሪዎቻቸው ኢትዮጵያን ሊያጠፉ ህዝቧን ሊፈጁ ኦርቶዶክስ ተዋህዶን ሊያጠፉ መታተራቸውን መካድ አይቻልም። ይህን አሬ የሚያስብል ቅንጣት ብዥታ የለም። ጥቁር ፋሽስቶች ናቸው። በአገራችን ሉዓላዊነት በአንድነታችን በታሪካችንና በህልውናችን ለመጣጣራት አገር በቀልም ይሁን የባዕድ ኃይል ድርድር የሚባል ነገር ሊኖር አይችልም። ጠላት ሺህ ጊዜ ቢለምኑት ወይም ቢሞዳሞዱት ምህረት እንደሌለው ጠላቶቻችን በተግባር አሳይተውናል። እነዚህ ዘረኛና አገር በቀል ጥቁር ፋሽስቶች ልክ እንደ ኢጣሊያዊው ወራሪ ኃይል በመሳሪያ አይነትና ብዛት ብልጫው ቢኖራቸውም በወኔና ጀግንነቱ ብልጫ የላቸውም። የትግሉ አሸናፊ ለመሆን ዘር፣ ቋንቋ፣ ሃይማኖት ወይም ጎሳ ሳይከፋፍለን በተባበረ ኃይል መነሳት ብቻ ነው። ሰምና ፈትል ካልተዋሃዱ ብርሃን አይሰጡም እንደሚባለው ህዝብ ከተከፋፈለ ኃይል አይኖረውም። ከተባበረ ግን ህዝብን የሚያሸንፈው ምድራዊ ኃይል እንደማይኖር የኛውም ሆነ የሌሎች ሀገራት ተመክሮ ያረጋገጠው ሀቅ ነው። እርግጥ ነው ኮሶ ላፊ ይመራል፣ ኋላ ግን ያንጀት ውስጥ ጠላትን ይገላል እንዲሉት ትግል መራር ነው። ቢመር ቢጎመዝዝም ጠላቶቻችንን ተሸናፊ ያደርጋል። ዘረኝነትና ጠባብነት በህዝብ ትግል ይወድማል። በጠላቶቻችን መቃብር ላይ አንድነቷ የተጠበቀች ኢትዮጵያ ትገነባለች።
Go!
የማክሰኞ የካቲት 28 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ሞኝ ከተገበበት ወዶ አይወጣም። እነሱም እንዳመኑት በለስቀንቷቸው የስልጣን ባለቤት ሆነው ተገበ ብለዋል። ወያኔ 27 ዓመት ሙሉ የዘረፈንን ባጭር ጊዜ ሊደርሱ ኢትዮጵያን እየጋጧት ነው። የዱባይና ኤሚሬትስን ባንኮች ማጨናነቁን ስራዬ ብለው ተያይዘውታል። በቃም ብለው ስልጣኑን ለህዝብ የሚለቁ አይደሉም። ከተገቡበት ቤተ መንግስት በህዝብ ኃይልና በአመጽ ነው ተጎትተው ሊወጡ የሚችሉት። ከቀናቸው በቁማቸው ካልሆነ ደግሞ ተንጋለው። ቀናቸው ግን ደርሷል እንጂ 27 ዓመት ወያኔን ያገለገለው ኮሎኔል ሆነ አምቦ ተማሪ ሳለ ጀምሮ ጠባብ ብሔረተኝነት የተጠናወተው ሽመልስ አደብ ገዝተው እየተጓዙበት ካለው የጥፋት መንገድ ፈቅ የሚሉ አይደሉም። ይህን መዘንጋት አገርን ለጉዳት ያጋልጣል። የአድዋን የድል በዓል አታከብሩም ተብለው ዜጎች ተገርለዋል፣ ተደብድበዋል፣ በብዛትም ታግተዋል። ወያኔም ሆነ ኮሎኔሉና ጭፍሮቹ አድዋ አይነሳብን የሚሉት የጦር መሪና የድሉ ባለቤት የነበሩትን አጼ ምኒልክን አጥብቀው ስለሚጠሉ ብቻ ሳይሆን አድዋ የኢትዮጵያ ሕዝብን አንድነትና ኃያልነት የሚመሰክር በመሆኑ ነው። ቅዱስ ጊዮርጊስ ታቦት ሳይቀር የዘመተበት ይህ ጦርነት መሪዎቹና ተዋጊዎቹ ከመላ ኢትዮጵያ የመጡበት ነው። አንድነት የታየበት ኢትዮጵያ ኃያል መንግስት የነበረውን ጣሊያን አቸንፋ ለመላው ጭቆን ሕዝብ አርአያ የሆነችበት። ይህ ታሪክ ይህ ሐቅ እንዲነሳና ጠባብነት እርኩስ መሆኑን እንዳያሳይ ይፈልጋሉ። ክፉ ክፉን ስለ ሀገር ማውሳቱን ይመርጣሉና ሕዝብን ለመከፋፈል አድዋ ሲነሳ አይናቸው ይቀላል፣ ይናደዳሉ። ኮሎኔሉ አንድ እርምጃ ወደፊት ተጉዞ የአጼውም የእቴጌም ስም እንዳይነሳ ምስላቸው እንዳይታይ ከማለት አልፎ ዜጎች በዓሉን በምኒልክ አደባባይ በቅዱስ ጊዮርጊስ ቤተክርስቲያን ግቢ እንዳያከብሩም ከልክሎ ግድያም ሳይቀር ፈጽሟል። ካህን በጥፊ የሚያስመታ ይህ እርኩስ አገዛዝ በተዋህዶ ሃይማኖት ላይ የከፈተውን ዘመቻ በመቀጠልም ቤተክርስቲያን ላይ አስለቃሽ ጢስም ተኩሷል። እንደ ሙሶሊኒ የመርዝ ጢስም አፈንድቶ በሺዎች ሊገድለን ምንም የሚገደው አለመሆኑን አስመስክሯል። ደጋፊዎቹን ከሃዲዎቹንም አሳፍሯቸዋል። ከእንግዲህ ምን ብለው ማጠየቂያ ያቀርቡለት? ስልጣን ከያዙ ጊዜ ጀምሮ በአሳፋሪና አሰቃቂ ዘረኝነት ሲከንፉ እንጂ ለአገር የሚበጅ ነገር ሲሰሩ አልታዩም። ጌቶቻቸው ሽልማትና ገንዘብ ሰጥተው ውዳሴ እንዲቀርብላቸው ቢሞክሩም ለመጨቆንና ለመፍጀትም ተቻኩለው ደጋፊዎቻቸው የነበሩት ጠላት ሆነውባቸዋል። ኢያፓ ከመጀመሪያው የተቃውሞ ሰልፍ ያደረገባቸው ሲሆን ጸረ ኢትዮጵያነታቸውን የአሜሪካ የአረብ አገዛዞች መሳሪያ መሆናቸውንም አጋልጧል። ስንቶች ያኔ እንዳወገዙትም አረሳንም። ጸረ ኢትዮጵያ ጠባቦችን ከአስመራ ከተወሸቁበት ሆነ ከአሜሪካ በክብር አስገብቶ የፈረደበት አማራና አፋር ጌዲዮና ሌላም ላይ በትምክህት አዝምቷቸዋል። ከቡራዩ እስከዛሬ ብዙ ሺህ ሰው አልቋል። በሃይማኖቱ ተከባብሮ የኖረውንም ህዝብ ሊከፋፍል ሞክሮ ለአክራሪ ዋሃቢስቶችም በር ከፍቶላቸዋል። የኮሎኔሉን ሃይማኖት ተከታዮችንም ሆነ የብሔሩ አባላት በመሾም በመሸለም የሰፊው ህዝብ ተቃውሞና ጥላቻ ኢላማ እንዲሆኑ ማድረጉም የታየ ሆኗል። ኢትዮጵያንና የህዝብ ሃይማኖቷን፣ አማርኛ ቋንቋን፣ አዲስ አበባን፣ የህዝብ አንድነት ታሪክን ለመሰረዝ ለመካድም ኮሎኔሉ ሲመራው የቆየው ዘመቻ ከጊዜ ወደ ጊዜ እየከፋ እየሰፋ ሲሄድም ቆይቷል። በአሁኑ ጊዜ ግን የኮሎኔሉና ተረኞቹ እህል ውሃቸው ማለቁን የሚክዱና ማየትም የተሳናቸው ስማቸው መለያቸው ባንዳ ከሃዲ የሆኑት ብቻ ናቸው። በዝምታቸው ይታወቃሉ፣ ለኢትዮጵያ ዘብ ሊቆሙ ታሪኳን ሊጠብቁ ጠባቦችን ሊታገሉ ዝግጁ ሆነው አልታዩም። ኮሎኔሉ ሃይማኖታቸውን እያጠቃ አቡነ ጴጥሮስን ከመሆን ፈንታ ከህደታቸው ካጠለቁት የወርቅ መስቀል በልጦባቸው የአባን በሐሰት መወንጀሉን መርጠው ሲለፍፉም ተደምጠዋል። ጉድ አልሰማአይል ጆሮ ነው ነገሩ። የመደናገር ዘመን አብቅቷል። ወዳጅ ጠላትም ቁልጭ ብሎ ታይቷል። የተደበቀ የለም። ኮሎኔሉና አገዛዙ የህዝብና የሀገር ጠላት ናቸው። ወያኔን ከውድቀት ሊያድኑና የህዝብን ትግል ሊያጠፉ ሳይታክታቸው የሰሩና አሁንም ፍጅታቸውን በህዝብ ላይ ሊቀጥሉ ዝግጁ የሆኑ። ወያኔ ተመልሶ ብቸኛ የትግራይ አስተዳዳሪ ሊሆን ሲነሳም በዝምታ እያዩ መሆናቸው የዛሬ ምስክር ነው። ሰልፋቸው ከማን ጋር እንደሆነ በአዲስ አበባ ህዝብ ላይ ጮሆ የሚበር ተዋጊ አይሮፕላን በወያኔ ላይ በሚገባው ልክ እንዳልበረረ እናውቃለን። የኮሎኔሉ አገዛዝ ጠላት ኢትዮጵያ የሚለው ህዝብ ነው። ይህን የዘነጋ ኢትዮጵያን ለጥቃት አጋልጦ የሚሰጥ ከሃዲ ብቻ ነው። ውድቀት ለዘረኛው አገዛዝ። የህዝብ አንድነት ይጠንክር። ኢትዮጵያና ኢትዮጵያዊነት አቸናፊ ናቸው።
Cheers.